ከፍተኛ የሆነ የደም ልገሳ እጥረት ችግር ባለባት ኢትዮጵያ ውስጥ ደም የሚባክንበት የጤና ክፍተት አለ ሲሉ ባለሙያዎች ተናገሩ።
አንድ ተገኘቿን አንድ ዩኒት ሳይሆን የከሰጠች በኋላ ያ የደም በትናንሽ ከረጢቶች ስላልተዘጋጀ አሁንም ሌላ 400 የሚሉን ጥለሽው አሁን ሌላ ተመሳሳይ ትልቅ ዩኒት ወደ መፈለግ ነው መሰለኝ።
ሰማችሁት። በዚህ ዙሪያ ካነጋገርናቸው ባለሙያዎች መካከል አንዱ የሆኑትን ዶክተር መሐመድ በሽርን ነው። እንዴት ደም እየባከነ እንደሚገኝና የተቀመጠውን መፍትሄ በምሽቱ እንቃኛለን። በሌላ በኩል በዚህ በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን አመታዊ ፌስቲቫል መዝጊያ ቀን ስለተደረገው የሩጫ ውድድርም እናነሳለን።
በየአመቱ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የእግር ኳስ ጨዋታ ባህላችንን ያስተዋውቃልና ኢትዮጵያ ባለም አቀፍ ደረጃ የምታሸንፍበትን ትልቁን ስፖርት ከፌዴሬሽኑ ጋር ጨምሮ እዚህ የተወለዱ ኢትዮጵያውያን የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ አካል እንዲሆኑ ለማድረግ ነው።
ስፖርትና ሌሎች ዘገባዎችንም አካተናል። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? የሰኞ ምሽት ሐምሌ 4 2014 ዓ.ም የጋቢና ቤ መሰናዶ ጀምሯል። ከአሁን ሰዓት ጀምሮ መሰናዶን የመራው ኤደን ገረመው፣ በምስልና ድምፅ ምህንድስናው ኤልያስ አስማረ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን አብረናችሁ የምንቆይ ይሆናል። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ዩናይትድ ስቴትስ ውስጥ የሚኖሩ ወጣት ትውልድ ኢትዮጵያውያን ዘንድ አትሌቲክሱን በመጠቀም ትስስር ለመፍጠር ያለመ ራን ኢን ዘ ዩኤስኤ የተሰኘ የአምስት ኪሎ ሜትር የወንዶችና የሴቶች ሩጫ ውድድር ቅዳሜ ዕለት ተካሂዷል። በሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን አመታዊ ፌስቲቫል መዝጊያ ቀን በነበረው ውድድር ላይም ታዳጊ ህጻናትም የአንድ ማይል ውድድር አድርገዋል። ስለ ውድድሩ ግብና በመጪው ዘመን እቅዶች ሀብታሙ ስዩም እንደሚከተለው ያሰማናል።
The winner of the 5 kilometers men race is Matias Katema. When we do this event, we want to inspire the youth living here in the U.S. to do more and to achieve more. And they're running here today in the run that we want them to run for progress.
She. Sime Ermias Ayele Balal. እንግዲህ የመጣ ይሄን የዛሬውን ውድድር ያደረግነው ኢትዮጵያ ትልቅ የአትሌቲክስ አሸናፊዎች ሀገር ነችና በየአመቱ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የእግር ኳስ ጨዋታ ባህላችንን ያስተዋውቃልና ኢትዮጵያ ባለም አቀፍ ደረጃ የምታሸንፍበትን ትልቁን ስፖርት ከፌዴሬሽኑ ጋር ጨምሮ እዚህ የተወለዱ ኢትዮጵያውያን የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ አካል እንዲሆኑ ለማድረግ ነው። እኔ በግሌ እንግዲህ ያለፉትን 10 አመታት እስከ አምና ድረስ የታላቁ ሩጫ ስራ አስኪያጅ ነበርኩኝ። ስለዚህ ያለፈው አንድ አመት ራሴ ጥረት አውጥቼ ለተተኪዎች አስረክቤ የራሴን ድንክ ኢትዮጵያን ብራንድ ኮንሰልተንት ቢባል የማርኬቲንግ ካምፓኒ ሴት አፕ አድርጌያለሁ። ግን ወደ ኋላ ሲኬድ ዳላስ በተደረገው በ37ኛው SFNA ኮምፒቲሽን ላይ መጥቼ እንደንግዳ አይቼ ነበርና ሳይ በጣም ትልቅ ዝግጅት ሆኖ አገኘሁት። ስለዚህ ምን ይሄ ነገር እንዴት ማደግ ይችላል የሚል ዝም ብዬ ሳስብ ነበርና ብዙ ሰው ሳይ ወጣቶች ብዙ ዜ የተወለዱ አሉና መተወያ ያሉ ቦርድ ይሆናሉ ተወለውና እኔ ደግሞ እንደ ሩጫ አዘጋጅነት የታላቁ ሩጫ ሆኜ ለምን ዚያና መጣም የሚል ሐሳብ አደረብኝ። ሶ በቀጣይ አመት አትላንታ መጣንና ሪሰርች አደረግን። ነው እዚህ የመጣውን ሰው አንድ 400 500 የሚሆን ሰው ኢንተርቪው አደረግን። ሩጫ በSFNA ጋር ቢደረግ ኔክስት ኢየር ይሳተፋሉ ወይ? ምን ያህል ርቀት እናድርግ? ማንን ነው የምትወዱት? ማንን እንግዳ እናምጣላችሁ? ብለን ሰፊ ሪሰርች ሰራን። ሶ የዛ ፋይንዲንግ እናምጥተን ለፌዴሬሽኑ አቀረብ። ሶ ፌዴሬሽኑ በጣም በጥሩ ተቀበለው። ስለዚህ ይሄ ዘንድሮ የመጀመሪያችን ነው። ስለዚህ ሐሳቡ የአትሌቶቻችንን ስኬት እናክብር የሚል ነው። ስለዚህ ወጣቶች እዚህ ያሉ ወጣቶች ኢትዮጵያውያን ማሸነፍ ይችላሉ፣ ጠንካራ ነን ብለን ለማስተማር አትሌቶቻችን ትልቅ ምሳሌ ይሆናሉ። ምክንያቱም የዓለም ሻምፒዮን ናቸው፣ የኦሎምፒክ ሻምፒዮን ናቸው። ስለዚህ የማሸነፍን ስሜት ለወጣቶቹ ማቅረብ እንፈልጋለን። በህይወት ያሉ ልጆቹን ማነቃቃት የሚችሉ አትሌቶች አሉ። አንዱ የዚህ የሩጫ አዘጋጅ አትሌት አሰፋ መዝገቡ ነው ከኔ ጋር። ሌላ አቶ ጥበቡ ታፈሰ የሚባል እዚህ ሶሻል ኢንተርፕሪነር አለ ኢትዮጵያ እዚህ አሜሪካ የሚኖርና ሶስታችን በጋራ ሆነን ነው ይሄን ዝግጅት ያዘጋጀነውና ዋናው ሐሳቡ በየአመቱ የፌዴሬሽኑ የሚሰራው ነገር ላይ ዋጋ መጨመር ነው። ምክንያቱም ዝም ብሎ ተነስቶ ሩጫ ብናደርግ ምንም አይደርስ። ግን ይሄ ኦሬዲ በጣም ብዙ ሺ ኢትዮጵያውያን ከመላው አሜሪካ እንደዚሁም ከካናዳ ከአውሮፓ ከኢትዮጵያ እንኳን ብዙ የምትወጭ አግኝተናል ሲሰባሰቡ በአገራችን ትልቁ የሆነውን ስፖርት የዘንድሮ ደግሞ ክብር እንግዳችን መሰረት ደፋር ነበረች። ያምና ሪሰርችም ስንሰራ ሰው ብትመጣ ብሎ ጠይቆ የነበረው መሰረት ደፋር ነው። ስለዚህ እነሱን ያመጣን ወደፊት የሀገራችንን ገጽታ ከፍ የምናረግበትን ስራ ለመስራት ነው ይሄንን ሩጫ ያደረግ ነው።
እንደዚህ ያሉ ውድድሮች እዚህ ሀገር የተበራከቱ አይደሉም። በተለይ በትውልድ ኢትዮጵያውያን ማህበረሰብ ዘንድ እንዲጠናከሩ እዚህ ባለው ህዝብ ልክ ደግሞ ተሳታፊያቸው እንዲበዛ ምን መደረግ አለበት ብለህ ታስባለህ? እንደ ጅምርስ ያያችሁት ነገር ምንን ያሳያል?
እንግዲህ ምንድነው ያው ብዙ መስራት አለብን። ምክንያቱም ትልቁ ውድድር ሲዘጋጅ መልክቱን ማስተላለፍ የሚሮጠውን ሰው መመዝገብ ትልቁ ስራ ነው። ከዛ በኋላ ነው የውድድሩ ቀን ለሚመጣው ሰው መሰናዶ የሚደረገው። ስለዚህ እንግዲህ ተቀናጅቶ ውድድሮች ሲኖሩ ለኢትዮጵያው ማህበረሰብ ማስተላለፍ ይቻላል። እንግዲህ እዚህ የሰሜን አሜሪካ የኢትዮጵያ ኢንተርናሽናል አትሌቶች ማህበር አለ። እንግዲህ ብዙ ኢትዮጵያን በተለያየ መስክ የወከሉ አትሌቶች እዚህ ማህበር አላቸው። ብዙ እዚህ የሚኖሩ ስላሉ እነሱ ማህበር አላቸው። እነሱ ጋር በቅርበት ቢሰራ በየብዙ ስቴት ስላሉ መቀስቀስ ይችላሉ። ሌላው ግን እንግዲህ ብዙን አካል መንካት እንችላለን። በየቦታው በየእምነት ቦታዎቹ መሄድ እንችላለን። ልጆች ከነቤተሰባቸው ይገኛሉ። በኤምባሲውም በሪፈርቶች መደረግ ይችላሉ። እንደ ኤስኤፍኤን አይነት ፕላትፎርሞች በጣም ጥሩ ናቸው። ስለ በየቦታው ኮሚኒቲው አክቲቭሊ ሆኖ የሚንቀሳቀስበት ቦታ መስራት ይቻላል። አሁን ዘንድሮ ለእኛ ቻሌንጃችን ምን ነበር? ሁለት ወርም አይሞላም ይሄን ውድድር ስናዘጋጅ፣ ስፖንሰር ስንፈልግ፣ ውድድሩን ስናረግ። ስለዚህ ጊዜ ነው የሚያስፈልገው ኢቨንት ለማዘጋጀት። ስለዚህ የሚቀጥለው አመት ፌዴሬሽኑ እስከ ጃንዋሪ ድረስ ያቃል የት ስቴት እንደሚሆን። ስለዚህ እኛ ከስድስት ወር በላይ የመዘጋጃ ጊዜ ይኖረናል። ስለዚህ በዛ የሚመለከተውን ሁሉ መድረስ እንችላለን። አሁን እኛ እቅዳችን ኢትዮጵያውያን ዝግጅትም ላይ ብናደርገው የዚህ ሀገር ሰዎች እንዲሳተፉ እንፈልጋለን። አሁን አብረውን ዛሬ አንድ ቮለንቲር አድርገው ይሰሩ የነበሩት የሜሪላንድ ሮድ ራነርስ ክለብ አለ። እነሱ ቮለንቲር አድርገው አብረውን ሰርተዋል። ኔክስት ይር ቀድመን ፕሮሞት ካደረግን በእነሱ በኩል ኮሚኒቲ ውስጥ አሜሪካኖች እንዲሳተፉ ይቀሰቀሳል። ስለዚህ ኢትዮጵያውያን ብቻ ሳይሆኑ አሜሪካኖችም ይመጣሉ። ያኔ አትሌቶቻችን ሲመጡ የሀገራችን ኢሜጅ ቢልድ ማድረግ እንችላለን። ምክንያቱም ቮለንቲሮቹን ጠርተን እዚህ ፎቶ ስናስነሳቸው ከነመሰረት ጋር በጣም ኦነርድ ነበሩ። ስለዚህ ይሄን ኔክስት ይር አፍተር ቱ ትሪ ይርስ እዚህ ብንመጣ በጣም ኢንስፓየርድ ሆነው ነው የሚጠብቁን እና ሰፊ ስራ መስራት ይቻላል። እንግዲህ ወር ጀስት ቴስቲንግ ዘ ወተር ዘሯን ተክለናል። እንግዲህ የሚቀጥሉትን አመታት ደግሞ በየአመቱ እያስተካከለን ቅድም እንዳልኩ የአራት አመት ነው ኮንትራታችን። ስለዚህ እዛ ላይ በጣም እቅድ አድርገን እያሻሻል ነው መሄድ ይቻላል። ታላቁ ሩጫም ሲጀመር በትንሽ ተጀምሮ ነው ያደገው። ሰው ትንንሽ ኢምፕሩቭመንቶች እየተደረገ ትልቅ ኢቨንት ማድረግ ይቻላል።
አንተ እንዳየኸው እንደምትገነዘበውም በዚህ በዩናይትድ ስቴትስ ውስጥ የሚኖሩ በርከት ያሉ ወጣት ትውልድ ኢትዮጵያውያን አሉ። እናንተ የጀመራችሁትን አይነት ስፖርታዊ እንቅስቃሴ ስፖርታዊ ዘመቻ በማገዝ ረገድ ምን ምን አስተዋጽኦ ሊያበረክቱ ይገባል ብለህ ታስባለህ?
እንግዲህ ያው ቀስ ብለን መጀመር አለብን አይደል? ያው አሁን ዘንድሮ አድርገነዋል በጣም ባጭር ጊዜ ዝግጅት። የሚቀጥለው አመት ደግሞ ምንድነው እንግዲህ ትኩረት ማድረግ የምንፈልገው ወጣቶቹ ላይ ነው። ምክንያቱም አሁን ሰሞኑን ውድድሩን ስናስተዋውቅ ልጆቹን እየጠየቅን ነበረ። የነ ኃይሌና የአስፋ መዝገቡ ፎቶ፣ የነ መሰረት ደፋርና የነ ጥሩነሽ ፎቶ ነበር። ማን ናቸው ስንል ብዙዎቹ ትልልጆች አያውቋቸው። ያ ማለት ስራ አልሰራንም ማለት ነው። እንግዲህ ያው ስንኖር ጎበዞች ታሸንፋላችሁ፣ እኛ ጎበዞች ነን ኢትዮጵያውያን ብለን ልጆቻችንን መቅረጽ አለብን። እዚህ ስንመጣ ኮምፒቲሽን ነው ነው ልጆቻችን እዚህ ቢኖሩ አባትናቶቻቸው ኢትዮጵያውያን ናቸው፣ ባህላችን ይወስደናል። ስለዚህ በባህላችን ውስጥ እኛ ኢትዮጵያውያን ምን ኩራራ አይነት ሰዎች አይደለን። ይሄ ዝም ማለቱ ጭምት መሆኑ በማህበረሰብ ውስጥ ይበረታታል። እዚህ ደግሞ ስትመጣ ጮክ ብሎ መናገር ሌላው ነገር ነው የሚበረታታው። ስለዚህ ልጆቹ የተበረዘ ነገር እንዳይኖር የማሸነፍ ነገራቸውን እንትን ለማለት አትሌቲክሱ ያግዛል። ስለዚህ እንግዲህ ቀስ እያልን ወጣቶቹን በምን መድረስ እንችላለን ብለን እንሄድበታለን። አሁን በዚህ ዘንድሮ በተመለከት ነው ብዙ ወጣቶች እግር ኳሱ ላይ ይሳተፋሉ። አሁን ሰው ኔክስት የር ማድረግ የምናስበው ክለቦቹ የእግር ኳስ ተጫዋች ብቻ ሳይሆን ሩጫውም ላይ የሚሳተፍ ግሩፕ ይዘው እንዲመጡ ማድረግ እንችላለን። ወይ ከዚሁ ከተጫዋቾቹ ሊሆን ይችላል። ሰው እርስ በርስ ኮምፒት ሲያደርጉ እንዴት አድርገን ፕሮሞት እናድርግ? ቢካዝ እነሱ ብዙ ፎሎወር አላቸው፣ ወጣቶች ናቸው። ሰው ያ ኮምፒቲሽን መሆን ይቻላል። እንግዲህ የዚህ ያለውን ነገር በደንብ ማጥናት አለብን። እንዳልኩ ትኩረት ማድረግ የምንፈልገው ወጣቶቹ ላይ ነው። ስለዚህ ግን ምንድን ነው ሪሊ ሚስ የሚደረገው? ይሄ ሩጫ እንዴት ቫሊዩ መጨመር ይችላል፣ እንዴት ዋጋ መጨመር ይችላል የሚለውን በደንብ ማጥናት አለብን።
በኢትዮጵያ ከፍተኛ የሆነ የደም አቅርቦት ችግር አለ። ይሁንና የደም ፍላጎት እየጨመረ ባለባት ሀገር ውስጥ በህጻናት የሕክምና ክፍል ውስጥ ደም የሚባክንበት ክፍተት እንዳለ የጤና ባለሙያዎች ነግረውናል። ቀጥዬ እንደሚከተለው ዘገባ አቀርብላችኋለሁ። በዓለም ዙሪያ ከፍተኛ የሆነ የደም እጥረት ካለባቸው ሀገራቶች መካከል አንዷ ኢትዮጵያ ናት። ከዘመናዊ ሕክምና ጋር ተያይዞም በቀረበው የጤና አማራጭ መሰረት ከፍተኛ ቁጥር ያለውን የእናቶችና የህፃናት ህይወት ለመታደግም ሆነ እንዲሁም በትራፊክ አደጋ የሚጎዱ ተጎጂዎችና ጽኑ ህሙማን ለመርዳት የደም አቅርቦት እጅግ መሰረታዊ ነው። ይሁን እንጂ ከባህል፣ ከሃይማኖት፣ ከግንዛቤ ማነስ ጋር ተያይዞ በቂ የለጋሾች ቁጥር አለመኖሩን በመጥቀስ ከፍተኛ የሆነ የደም ልገሳ እጥረት እንዳለ በብሔራዊ የደም ባንክ የለጋሾች ዘርፍ አገልግሎት ዳይሬክተር ዶክተር ተመስገን አበጁ ይናገራሉ።
የደም ፍላጎት አሁን ከጊዜ ወደ ጊዜ በጣም በከፍተኛ ሁኔታ እየጨመረ ነው። አንዱ ለደም ባንኩ ተግዳሮት የሆነው ይሄ ነው። ፍላጎቱን ስናየው በተለይ አሁን ይሄ ከፍተኛ የቀዶ ህክምና ኢትዮጵያ ውስጥ አለ። የካንሰር ታካሚዎች በጣም ብዙ ደም ይፈልጋሉ። በየአመቱ በ10% ይጨምራል የደም ፍላጎት። የዚህ አመትን ስናየው ወደ 380 ከረጢት የደምና የደም ተዋጽኦ ፍላጎት አለ ብለን እናስባለን። በሚቀጥለው አመት ከዚህ በላይ 10% ጨምሮ ያድጋል። በየአመቱ የደም ፍላጎቱ በ10% እየጨመረ ነው የሚለው እንደኛ አቆጣጠር እስከ 2004 ዓ.ም ድረስ በፈረንጆች እስከ 12 ማለት ነው። ሆስፒታል ሲገባ ደም ሲያስፈልገው ቤተሰብ ይፈልግ ነበር ማለት ነበር። ይሄ ደግሞ ብዙ እናቶችን ያው እንደምናውቀው ብዙ ሰዎችን ደሞስ ዳርጓል። ደም ደግሞ በህክምናው ውስጥ በጣም ወሳኝ ስለሆነ ይህንን ለመቀየር ነው ደምን ከበጎ ፈቃደኛ ብቻ በማሰባሰብ ለታካሚዎች መስጠት። የእኛ ክፍል የሚሰራው ይሄን ነው።
ይሁን እንጂ እጅግ ከፍተኛ የሆነ ፍላጎት ያለው የሰውን ህይወት የሚቀጥለው ውድ ደም በበቂ ሁኔታ በማይገኝበት ሀገር ውስጥ የተለገሰው ደም የሚባክንበት ክፍተት መኖሩን በዚህ ዙሪያ የሚሰሩ የጤና ባለሙያዎች ይናገራሉ። አቶ ጥላሁን ቀቀባ በጅማ ዩኒቨርሲቲ የህብረተሰብ ጤና አገልግሎት መምህር ሲሆኑ በጅማ የደም ባንክ ውስጥ ለ4 ዓመታት በጥራት አገልግሎት ቁጥጥር አገልግለዋል።
ይህ 350 ሚሊ ሊትር የሚባለው ደም ለምሳሌ አንድ አዋቂ ቢለግስ ከዛ ላይ ነው ተጠናንሶ ህጻናት እንዲወስዱ የሚደረገው። ህጻናት ደግሞ እንደ የእድሜ ደረጃ እስከ አዋቂ የሚባለው እድሜ ደረጃ ድረስ ከ2 ዓመት በታች አለ፣ ከ6 ወር በታች እስከ 1 ዓመት፣ ከ2 ዓመት በታች፣ ከ5 ዓመት በታች እስከ 10-12 ዓመት እየተባለ የሚከፋፈለው የእድሜ ደረጃዎች አሉ እና እንደ የእድሜ ደረጃቸው በኪሎ ተሰልቶ ነው የሚሰጠው። አዋቂው ሙሉ የመውሰድ እድላቸው በጣም ዝቅተኛ። የተለገሰው ደም የተወሰነ ነገር ህጻናቱ ከላዩ ላይ ከወሰዱ በኋላ ይጣላል ወይ ደግሞ ይባክናል ማለት ነው።
ይህንን የመባከን የሚፈጥረው በሀገሪቱ የሚገዙት የደም ልገሳ መቀበያ ፕላስቲክ ከረጢቶች በአዋቂ መጠን ደም ለመሰብሰብ ታስበው የሚገዙ በመሆናቸውና ለህጻናት ለአንድ ጊዜ ጥቅም ላይ የሚውሉ ከረጢቶች ባለመኖራቸው መሆኑን በጅማ ዩኒቨርሲቲ የህጻናት ህክምና ማዕከል ሐኪም የሆኑት ዶክተር መሐመድ በሽር ይገልጻሉ።
እኛ ጋር ያለው ችግር ምንድነው? አሁን ለምሳሌ ጨቅላ ህጻናት እንደተወለዱ በሰባት ቀን በአስር ቀን ተገርዘው ይመጣሉ። ኒዮናታል ጆንዲስ ይባላል፣ ቢጫ ሆነው ይመጣሉ። እነዚያ ህጻናት ለመኖር እና ለመሞት ትንሽ ደም ነው የሚፈልጉት። በኪሏቸው ከ15 ሲሲ እስከ 20 ሲሲ ነው፣ ወይ ደግሞ ኦልሞስት አንድ ማንኪያ ወይ ሁለት ማንኪያ ማለት ነው። ያን ደም አግኝቶ ህይወቱን የሚያስቀጥልበትን እንደዛ አይነት በትናንሽ ህጻናት ላይ እንደ ሀገር በትናንሽ የደም ከረጢቶች ወይ ቦርሳዎች የተሰሩ የደም የተዘጋጁ ስለሌለ የምናደርገው ምንድን ነው? ለትልልቅ ሰዎች ወይ አደልት ከረጢቶችን ነው የምንጠቀመው። እነዛ ደግሞ እስከ 450 ሲሲ ደም ነው የሚይዙት። እንደዚህ የሰው ህይወትን የሚያድን ጥረት ባለበት ሀገር ላይ የተገኘችውንም ደም 50 ሲሲዋን መካከል ተጠቅመሽ ወደ 400 ሚሊ ደም እየተንገበገብሽም ቢሆን ወደ ቆሻሻ ይጣላል ማለት ነው።
ዶክተር መሐመድ አያይዘውም አንድ ለአዋቂ መሆን የሚችል ደም እንደ ህጻናቱ ክብደት ጨቅላ ከሆኑ ከ8 እስከ 10 ህጻናት፣ ከፍ ካሉ ደግሞ እስከ 4 ህጻናት ህይወትን የሚታደግ ነው ይላሉ። ከዚህ በተጨማሪም አንድ ጨቅላ ህፃን አንድ የደም ከረጢት ሲቀበል በተለያዩ ምክንያቶች ሰውነቱ ሊቆጣ እንደሚችል ገልጸው፣ ነገር ግን የደም ከረጢቶቹ በህፃናቱ ተዘጋጅተው ቢሆን ኑሮ ሰውነቱ የተቀበለውን የደም አይነት እንደ አስፈላጊነቱ ደጋግሞ መስጠት የሚቻልበት አጋጣሚም ባክኗል ይላሉ።
ከፍተኛ የሆነ ደም ማነስ ያላቸው ላይ ብዙ ወይ 4 ወይ 5 ጊዜ ፓኬጅ ትራንስፊዝ መሆን ያለባቸው ላይ እነዛ ላይ አሁን ምን አይነት ችግር ይገጥምሻል? አንድ የተገኘችዋን አንድ ዩኒት ሳይሆን የከሰጠሽ በኋላ ያ ደም በትናንሽ ከረጢቶች ስላልተዘጋጀ አሁንም ሌላ 400 ሚሊውን ጥለሽው አሁንም ሌላ ተመሳሳይ ትልቅ ዩኒት ወደ መፈለግ ነው የምትኙ። እነዚህ ግን መጀመሪያ ሲሰበሰቡ ለህፃናት ታስቦ የተሰበሰቡ ላይ ጥቅማቸው ምንድን ነው? አንድ 450 የተሰበሰበውን በትናንሽ ከረጢቶች አድርገሽ በአንድ አይነት የደም ውስጥ ለምሳሌ ያ ህፃን ወይ ደግሞ ጨቅላ ህፃን 200 ሲሲ የሚያስፈልገው ከሆነ ከዛችው ዩኒት ውስጥ ከተቀነሰችው ወይ 3ም ከሆነ የምትፈልጊውን ያህል መጠን ትጠቀሚያለሽ። ያ ደግሞ ተመሳሳይ ደም የተረፈው ከ450 ከፍሪጅ ባልወጣ ትናንሽ ቦርሳ ውስጥ የከረጢት ውስጥ ለሌላም ህጻናት የመጠቀም እድል ይኖራል።
ጅማ ዩኒቨርሲቲ የማህበረሰብ ጤና አገልግሎት መምህርና የቀድሞ የደም ባንክ የጥራት አገልግሎት ባልደረባ አቶ ጥላሁን ከዚህ ቀደም የአነስተኛ የህጻናት የደም ከረጢቶች ተሞክረው ውጤታማ ሆነው የነበረ ቢሆንም ከጊዜ በኋላ ግን ተቋርጧል ይላሉ።
ሳተላይት ባክስ የሚባለው አለ። ሳተላይት ባክ ማለት ነው አዋቂ ከሰጠው ላይ ወደ ብዙ ትንሽ ከረጢቶች ተከፋፍሎ ለነዛ ህጻናት እንደሚያስፈልጋቸው የደም ተዋጽኦ እና የደም አይነት የሚሰጥበት የደም ከረጢት ማለት ነው። እንደ ሀገሪቱ አንድ ጊዜ ነው ይሄ ነገር መጥቶ የነበረው፣ እሱም በጣም በጥቂት ቁጥር ማለት ነው።
የህጻናት የደም ከረጢት ቢኖር የሚባክነው ደም ሊቀንስ እንደሚችል እና ከዚህ በተጨማሪም ለካንሰርና ለሌሎች ጽኑ ህሙማን ሊያገለግሉ የሚችሉ እንደ ፕላዝማ የመሳሰሉ የደም ተዋጽኦችም ከቀሪው ደም ላይ ሊዘጋጁ ይችሉ እንደነበረ ሶስቱም ባለሙያዎች ይገልጻሉ። በደም ልገሳና ህክምና ስርዓት ውስጥ ይህን የመሰለ ችግርና ክፍተት እንዳለ ብሔራዊ የደም ባንክና የጤና ጥበቃ ሚኒስቴር ያውቃሉ ስንል በብሔራዊ የደም ባንክ የደም ለጋሾች ዘርፍ አገልግሎት ዳይሬክተር ዶክተር ተመስገን አበጁን ጠይቀናል።
ይሄ የደም ከረጢት ለህፃናት የሚዘጋጀው መስተካከል አለበት። ደም ባንኩ ይህን ለማስተካከል ብዙ እየሰራ ነው። ስለዚህ ባለፈው ዓመት ከጤና ጥበቃ ሚኒስቴር ከኤምሲኤች ዳይሬክቶሬት ጋር በመነጋገር አንድ መፍትሄ መበጀት አለበት የሚል የህፃናት የፍሉዱም የደሙን ባለፈው ዓመት ሰፊ ስራ ሲሰራ አንደኛ የሌሎች ዓለም ተሞክሮ ምን ይመስላል የሚለውን አይተናል።
የአነስተኛ የደም ከረጢቶች ችግር እንደ ኢትዮጵያ ባሉ ታዳጊ ሀገራት የሚስተዋል ቢሆንም የተለያዩ የአፍሪካ ሀገራት ግን እነዚህ የደም ከረጢቶች አነስ ባለ ዋጋ በመግዛት አገልግሎት ላይ በመዋል የደም ብክነትን መታደግ መቻላቸውን የጅማ ዩኒቨርሲቲ የህጻናት ሕክምና ክፍል ባልደረባ የሆኑት ዶክተር መሐመድ በሽር ገልጸዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ዝግጅቶቻችንን በሳተላይት ኢትዮ ሳት ላይ እንዲሁም ደግሞ በቪያ ማሪክ የፌስቡክ ገጽ እና ድረገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። በመቀጠል የምናልፈው ወደ ስፖርት ዘገባዎች ነው። የቅዱስ ጊዮርጊስ ጋቶት ፓኖም የ2014 ዓ.ም የቤት ኪንግ የኢትዮጵያ ፕሪሚየር ሊግ ምርጥ ተጫዋች ሆኖ ሲመረጥ በሌሎች ዘርፎች ያሸነፉ ተጫዋቾችና አሰልጣኞችም ተሸልመዋል። የዩናይትድ ስቴትስ የቅርጫት ኳስ ኮከቧ ብሪትኒ ግሪነር ሩሲያ በተመሰረተባት የአደንዛዥ እጽ ክስ ላይ ጥፋተኛ መሆኗን አምናለች። ነገር ግን አውቄ አይደለም ያደረኩት ስትልም ተናግራለች። ብላተርና ፕላቲኒ ከቀረበባቸው የማጭበርበር ክስ በፍርድ ቤት ነጻ ተብሏል። ኬኔዲ አባተ የስፖርት ዘገባዎችን ይዞ ይቀጥላል።
የቅዱስ ጊዮርጊስ ጋቶች ፓኖም የ2014 ቤት ኪንግ የኢትዮጵያ ፕሪሚየር ሊግ ምርጥ ተጫዋች ሆኖ ተመርጧል። የ2014 ቤት ኪንግ የኢትዮጵያ ፕሪሚየር ሊግ የመዝጊያና የውድድር ዓመቱ ምርጦች ሽልማት ስነ ስርዓት ባለፈው ሐሙስ ሰኔ 30 በሸራተን የተካሄደ ሲሆን የዓመቱ ምርጥ ተጫዋች ሆኖ የተመረጠው ጋቶች ፓኖም የ210,000 ብርና የዋንጫ ተሸላሚ ሆኗል። ጋቶች ሽልማቱን በክብር እንግድነት ከተገኙት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራጅ ተቀብሏል። ከአራት ዓመታት በኋላ ቅዱስ ጊዮርጊስን ሻምፒዮን ያደረገው አሰልጣኝ ዘሪሁን ሸንገታ የዓመቱ ምርጥ አሰልጣኝ በመባል አሸንፏል። አሰልጣኙ 200,000 ብር የገንዘብ ሽልማትም ተበርክቶለታል። ሌላው የፈረሰኞቹ ተጫዋች ኡጋንዳዊው ቻርለስ ሉኳጎ የውድድር ዓመቱ ምርጥ ግብ ጠባቂ በመሆን የተመረጠ ሲሆን በተወካዩ አማካኝነት 150,000 ብርና የዋንጫ ተሸላሚ ሆኗል። የሲዳማ ቡናው ይገዙ ቦጋለ በከፍተኛ ጎል አግቢነት 200,000 ብር፣ በዓመቱ ለሐዋሳ ከተማና ጅማ አባ ጅፋር የተጫወተው አላዛር ማርቆስ በምርጥ ወጣት ተጫዋችነት 105,000 ብር፣ ኃይለ ኢየሱስ በዛብ በምርጥ ዋና ዳኝነት እንዲሁም ትግል ግዛው በምርጥ ረዳት ዋና ዳኝነት እያንዳንዳቸው 105,000 ብር ተሸልመዋል። የዩናይትድ ስቴትስ የቅርጫት ኳስ ኮከቧ ብሪትኒ ግሪነር በሩሲያ የአደንዛዥ እጽ ክስ ጥፋተኛ መሆኗን አመነች። ግሪነር ሐሙስ ዕለት በሩሲያ ፍርድ ቤት ቀረበባት የአደንዛዥ እጽ ክስ ጥፋተኛ መሆኗን ብታምንም ነገር ግን ሆን ብላ ሕጉን እንዳልጣሰች አስረድታለች። የሁለት ጊዜ የኦሎምፒክ የወርቅ ሜዳሊያ አሸናፊዋ በየካቲት ወር በሞስኮ አቅራቢያ በሚገኝ አውሮፕላን ማረፊያ ውስጥ የካናቢስ ዘይት በሻንጣዋ ይዛ ተገኝታለች ተብላ ነበር በቁጥጥር ስር የዋለችው። ተጫዋቿ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን እንዲያስፈቷት ከተማጸነች ከቀናት በኋላ ነው አደንዛዥ እጽ ይዞ በመገኘት እስከ 10 ዓመት በሚደርስ እስራት ሊያስቀጣ የሚችል ክስ የቀረበባት። ግሪነር በሐሙሱ ሁለተኛ የፍርድ ቤት ችሎት ላይ ለዳኛው ክብሩነቶ ጥፋተኛ ነኝ ማለት እፈልጋለሁ፣ ነገር ግን ሆን ብያል ነበርም ያደረኩት ህጉን መጣስ ፈልጌም አይደለም ብላለች። ቀጣዩ የፍርድ ቤት ችሎት ለሐምሌ 14 ተቀጥሯል። ከችሎቱ በኋላ የግሪነር ጠበቆች ለጋዜጠኞች በሰጡት ማብራሪያ የቀረበባትን የክስ ባህሪ የንጥረ ነገሩን አነስተ ከፍተኛ መጠን የብሪትኒ ግሪነርን ስብዕናና ለዓለምና ለሩሲያ ስፖርት ያበረከተችውን አዎንታዊ አስተዋጽኦ ግምት ውስጥ በማስገባት እጅግ በጣም ቀላል የሆነ የቅጣት ውሳኔ እንደሚጠብቁ ተናግረዋል። ብሪትኒ ወንጀሉን የፈጸመችው በግዴለሽነትና ወደ ሩሲያ አውላን ለመሳፈር እየተዘጋጀች በችኮላ እንደሆነም ለችሎቱ ማስረዳታቸውን ገልጸዋል። የግሪነር የህግ ቡድን አባላት የፍርድ ሂደቱ በነሐሴ ወር መጀመሪያ አካባቢ ሊጠናቀቅ እንደሚችልም ጠቁመዋል። ግሪነር ባለፈው ሳምንት መጀመሪያ ላይ ለፕሬዝዳንት ባይደን በጻፈችው ደብዳቤ ከእስር እንድትፈታ አሜሪካ የምታደርገውን ጥረት እንድታጠናክር ጠይቃለች። ፕሬዝደንት ባይደንም የቅርጫት ኳስ ኮከቧ በተቻለ ፍጥነት እንድትለቀቅ እየሰሩ መሆናቸውን ተናግረዋል ሲል ዋይት ሀውስ ገልጿል። በሞስኮ የሚገኘው የአሜሪካ ኤምባሲ ባለስልጣናትም በግሪነር የፍርድ ሂደት ላይ ተገኝተው ከባይደን የተላከ ደብዳቤ እንደሰጧት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አንቶኒ ብሊንከን ተናግረዋል ሲል የዘገበው ሮይተርስ ነው። በሴቶች ብሔራዊ የቅርጫት ኳስ ማህበር ውስጥ የፊኒክስ ሜርኩሪ ክለብ ተጫዋች የሆነችው ግሪነር እንደ ሌሎች በርካታ የዩናይትድ ስቴትስ የቅርጫት ኳስ ተጫዋቾች ሁሉ በረፍት ጊዜዋ ገቢዋን ለማሳደግ በሩሲያ የሴቶች የቅርጫት ኳስ ፕሪሚየር ሊግ ለሚሳተፍ አንድ ክለብ ትጫወት ነበር። ብላተርና ፕላቲኒ ከቀረበባቸው የማጭበርበር ክስ ነጻ ሆኑ። የቀድሞ የፊፋ ፕሬዝዳንት ሴፕ ብላተርና የፈረንሳይ እግር ኳስ ተጫዋች ሚሼል ፕላቲኒ ከስፖርቱ ዓለም ሊገለሉ ተደርገው ለሰባት ዓመታት በተደረገባቸው ምርመራ ከሙስና ክስ ነጻ መሆናቸው በፍርድ ቤት ተረጋግጧል። ጉዳዩን በመከታተል ላይ የሚገኘው የስዊዘርላንድ ፍርድ ቤት ዳኛ እንደተናገሩት ለፕላቲኒ የማማከር ስራ ፊፋ 2 ሚሊዮን የስዊስ ፍራንክ ወይም $2.05 ሚሊዮን እንዲከፍል በሁለቱ ግለሰቦች መካከል የተደረሰው ስምምነት ተአማኒነት ያለው ነው። በመሆኑም አቃቤ ሕግ የተጨበረበረ ክፍያ በሚል ያቀረበው ክስ ተቀባይነት እንደሌለው ገልጸዋል። በዚህም መሰረት ፊፋን ለ17 አመታት የመሩት ፕላተር በሀገሪቱ የፌደራል ወንጀል ችሎት ከማጭበርበር ክስ ነጻ ሆነዋል። የቀድሞው የፈረንሳይ ብሔራዊ ቡድን ካፕቴንና ስራ አስኪያጅ የነበሩት ፕላቲኒም እንዲሁ ከወንጀሉ ነጻ ተብለዋል። በአንድ ወቅት በዓለም እግር ኳስ ውስጥ ስመጥር የነበሩት ሁለቱ ግለሰቦች የቀረበባቸውን ክስ አንቀበልም ብለው ለሰባት አመታት ሲከራከሩ ቆይተዋል። እናም በአሁኑ ብይን እፎይታ የተሰማቸው ብላተር ከፍርድ ቤቱ ውጪ ለጋዜጠኞች ሲናገሩ ሁልጊዜም ህሊናዬ ንጹህ ነው ስል ነበር ብለዋል። በእድሜያቸው ብዛት ድካም የተጫጫናቸው የ86 አመቱ አዛውንት አክለውም በተፈጥሮ ማንም ሰው ፍጹም አይደለም፣ ነገር ግን ስራዬን በተመለከተ በፊፋ ውስጥ ለ44 አመታት የሰራው እንደሆነ ለኔ ይህ ጉዳይ በስዊዘርላንድ ከፍተኛ የፍርድ አካል እልባት ማግኘቱ በጣም አስፈላጊ ነው ሲሉ ተናግረዋል። የ67 አመቱ ፕላቲኒም የተሰማቸውን ደስታ ገልጸዋል። ሮይተርስ እንደዘገበው ኖቫክ ጆኮቪች የዊምበልደንን ዋንጫ ለአራተኛ ተከታታይ ጊዜ አሸነፈ። ሰርቢያዊው የሜዳ ቴኒስ ኮከብ ኖቫክ ጆኮቪች አውስትራሊያዊውን ኒክ ኪሪዮስን በዊምበልደን በማሸነፍ ለአራተኛ ተከታታይ አመት የዋንጫው ባለቤት ሲሆን በዚህም 21ኛውን የግራንድ ስላም ዋንጫ አሳክቷል። ከ21 ዋንጫዎቹ 7ቱን ያሸነፈው በዊምበልደን ነው። የስፔኑ ራፋኤል ናዳል በ22 የግራንድ ስላም ዋንጫ የክብረ ወሰን ባለቤት ሲሆን ጆኮቪች በአንድ ዋንጫ ተበልጦ ሁለተኛ ደረጃ ላይ ይገኛል። በትናንትናው የዊምበልደን የፍጻሜ ጨዋታ ጆኮቪች ኒክ ኪሪዮስን 4-6 6-3 6-4 እና 7-6 በድምሩ 7-3 በሆነ ውጤት ነው ያሸነፈው። ለዛሬ መረጃላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጭ ተመልካቾቻችን የሰኞ ምሽት ሐምሌ 4 2014 ዓ.ም የጋቢና ቤ መሰናዶ እዚህ ላይ ተጠናቀቀ። አብራችሁን ስለቆያችሁ እያመሰገንን ስናስተናግዳችሁ ምሽነው ኤደን ገረመው መሰናዶን በመምራት ኤልያስ አስማረ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን ነበር። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአማሪክ ላይ ለጋቢና ቤ እያላችሁ አድርሱን። ከኛ ጋር ስለነበራችሁ በድጋሚ እናመሰግናለን። ሰላም ጤና ይስጥልኝ። ደህና ደሩ። Every single town that I go to, I find myself looking for you in the crowd. I want to call your name out loud, 'cause you're my lady love. My lady love. Every single time that I close my eyes.